ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት ኢየሱስ ለኃጢአተኞች የተሰጠ ስጦታ በሚል ርዕስ ላይ የተመሰረተ ነው። የአምላካችን የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይ እንዲህ ይላል። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ውድ አድማጮች፣ ባለፈው ሳምንት እንዳካፈልኳችሁ ጌታችን ኢየሱስ ክርስቶስ ከድንግል ማርያም መወለዱን ገና ቀደም ብሎ ከብዙ ዓመታት በፊት ኢሳይያስ ያበሰረው ቃል እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች የሚል ነበር። ጌታችን ኢየሱስ ክርስቶስ አማኑኤል ለኔና ለናንተ የተሰጠበትን ምክንያት የእግዚአብሔር ቃል በዚሁ በነቢዩ አማካኝነት እንደገና ሲያበስር በምዕራፍ 9 ላይ ያለውንም ተመልክተን ነበር። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተባለ። ወንድ ልጅ ተሰጥቶናል የሚለው የወንጌል ቃል ምን መልእክት በውስጡ እንደያዘ ብዙ ልብ ልንለው የሚገባ ምስጢር አለ። ይህንን ቃል ስንሰማ ወይም ስናነብ በአብዛኛው የምናተኩረው ውድ አድማጮች ጌታችን ለኛ ያደረገልንና የሰራልንን ስራ ብቻ ነው የምናስበው። እርሱ ለኛ መሰጠቱን ችላ እንላለን። መጽሐፍ ቅዱስ ትልቁ ትኩረት እንድንሰጥበት የሚፈልገው ግን ኢየሱስ ራሱ ለኛ መሰጠቱን ልብ እንድንል ነው። ስለዚህ ኢሳይያስ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ሲል ከድንግል ሲወለድ አምላክነቱን ያልጣለ ጌታ እንደሚሆን የሚያመለክት ቃል መናገሩ ነበር። አማኑኤል ተብሎ የተጠራው እግዚአብሔር ከኛ ጋር መሆኑን የሚያሳይ መጠሪያ ነው። እግዚአብሔር ከኛ ጋር እንዴት ሆነ ብለን ብንጠይቅ መልሱ ከድንግል ማርያም በመወለድ ነው። ይህ መወለድ እግዚአብሔርን ከኛ ጋር ያደረገው እግዚአብሔር ሰው ሆኖ እንዲወለድ በመደረጉ ነው። እግዚአብሔር ከኛ ጋር ለመሆን ሰው ስለሆነ አብሮን የሆነበት ጥልቀት ማንነታችንን በመካፈልና ለዘላለም በዚያ በተካፈለበት ባህሪ አብሮን ሆኖ መቀጠሉን የሚያሳይ ነው። ለዚህ ነው ኢሳይያስ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ያለው። ሕፃን ሆኖ መወለዱን ለኛ እንደተወለደ አድርጎ ነው የሚናገረው ኢሳይያስ። ሰዎች ልጅ ቢወልዱ እንኳን ደስ ያላችሁ ምንላቸው ልጅ ስለተሰጣቸው ነው። የኔ የሚሉት ልጅ ስላገኙ ነው። አማኑኤል የተባለው ድንግል የወለደችው ልጅ ግን ለሁላችንም የተወለደ ልጅ ነው። ወንድ ልጅ ተሰጥቶናል አለ ኢሳይያስ። ይህ ለሁላችንም የተወለደው ሕፃን ማን ነው? መወለዱ ለእኛ ምን ስለሚያመጣ ነው ተወልዶልናል የተባለው? ጌታ ኢየሱስ የተወለደላቸው እነማን ናቸው? ኢሳይያስ ይህንን የተወለደልንን ወንድ ልጅ አለቅነት በጫንቃው ላይ ያለ ስሙ ድንቅ መካር የተባለ ኃያል አምላክ የዘላለም አባትና የሰላም አለቃ ተብሎ የሚጠራ እንደሆነ ይነግራናል። እንዲመስ በመሰለ ማዕረግና ክብር ያለው ጌታ ለማን ተወለደ? ለነማን ተሰጠ? ኢየሱስ ተሰጠን የሚለው ልጅ የተሰጠው ለነማን እንደተሰጠ እንድንጠይቅ ያረጋናል። ከላይ እንዳልኩት የተሰጠን በተወለደበት ዘመን መገለጡና ሰውን ለማዳን ከተቀበለው መከራ ጋር ብቻ ተያይዞ የሚታይ መሆን የለበትም። ጌታ ኢየሱስ አሁንም እግዚአብሔር ለሰው ልጆች የሰጠው ስጦታ ነው። ጌታችን ለነማን የተሰጠ ስጦታ ነው? እነማን ናቸው ይህንን ክቡር ጌታ ስጦታ አድርገው ለመውሰድ ብቃት የሚያገኙት? ይህንን ስጦታ ለመውሰድ ሰዎችን ብቁ የሚያደርጋቸው ምንድን ነው? እግዚአብሔር ልጁን ስጦታ አድርጎ የሰጣቸው ሰዎች እነማን እንደሆኑ ከጌታ ቃል ከወንጌል በብዙ መልክ እየተመለከትን መማር እንችላለን። ውድ አድማጮች፣ በዮሐንስ ወንጌል ላይ በሰማርያ የምትኖር ያንዲትን ሴትን ያ የተተረከልንን እንመልከት። በዮሐንስ ወንጌል ምዕራፍ 4 ቁጥር 7 ላይ ከሰማርያ አንዲት ሴት ውሃ ልትቀዳ ወጣች ይላል እግዚአብሔር ቃል። ሴቲቱ የተገለጠችው የሰማርያ ሴት በመሆኗ ነው። ሳምራውያን እነማን ናቸው? በሁለተኛ ነገሥት ምዕራፍ 17 ቁጥር 24 ላይ የአሶርም ንጉሥ ከባቢሎንና ከኩታ ከሐዋና ከሐማት ከሴፌርዋይም ሰዎችን አመጣ፣ በእስራኤልም ልጆች ፋንታ በሰማርያ ከተሞች አኖራቸው፣ ሰማርያንም ወረሷት በከተሞቿም ተቀመጡ ይላል። እነዚህ ሳምራውያን የደቡቡ ክፍል የይሁዳ ምርኮኞች ከባቢሎን ሲመለሱ በነበረበት ዘመን በሰማርያ እየኖሩ የእስራኤልን አምላክ እግዚአብሔርን ማምለክ ጀምረው ነበር። እነዚህ ሳምራውያን በዚህ በሰሜኑ ክፍል የሰፈሩት የሰሜኑን የእስራኤልን ክፍል የአሶር መንግሥት አፍልሶ በወሰደበት ጊዜ በእነሱ ፋንታ ተክቶ ያስቀመጣቸው ሕዝቦች ናቸው። እነዚህ ሳምራውያን ከአይሁዳውያኖች ጋር የነበራቸውን ሁኔታ ስንመለከት በጣም የሚያስገርም ሁኔታን እናያለን። በዕዝራ መጽሐፍ ምዕራፍ 4 ቁጥር 1 እስከ 2 ላይ የይሁዳና የብንያምም ጠላቶች ምርኮኞች ለእስራኤል አምላክ ለእግዚአብሔር መቅደስ እንደሰሩ ሰሙ። ወደ ዘሩባቤልና ወደ አባቶች ቤቶች አለቆች ቀርበው የአሶር ንጉሥ አስራዶን ወደዚህ ካመጣን ቀን ጀምሮ ለአምላካችሁ እንሰዋለንና እንደናንተም እንፈልገዋለንና ከናንተ ጋር እንስራ አሏቸው ይላል። ይህን ጥያቄ የሚያቀርቡት እነዚህ የአሶር ንጉሥ አፍልሶ ያመጣቸው በሰማርያ የተቀመጡት ሳምራውያኖች እንደሆኑ ብዙ የእግዚአብሔር ሰዎች መጽሐፍ ቅዱስም በግልጽ ይናገራል። በጊዜው የነበሩት የእስራኤል አለቆች ግን የመለሱላቸው መልስ በቁጥር 3 ላይ እንዲህ የሚል ነበር። ዘሩባቤልና ኢያሱም የቀሩትም የእስራኤል አባቶች ቤቶች አለቆች የአምላካችንን ቤት መስራት ለእኛና ለእናንተ አይደለም፣ እኛ ለብቻችን ግን የፋርስ ንጉሥ ቂሮስ እንዳዘዘን ለእስራኤል አምላክ ለእግዚአብሔር ቤት እንሰራለን አሏቸው። ውድ አድማጮች፣ አይሁዳውያኖቹ እነዚህን ሳምራውያኖችን ምንም እንኳን የእስራኤልን አምላክ እግዚአብሔርን መፈለግና ማምለክን ቢጀምሩ ሊቀላቅሏቸው የማይመርጧቸው ሕዝቦች ነበሩ። አይሁዳውያን በቤተ መቅደሱ ሥራ ተሳታፊ ባለመሆናቸው ብዙ ቅሬታ ስላደረባቸው አይሁዳውያን ይሰሩት በነበሩት ሥራ ላይ ትልቅ እንቅፋት ሆነው ነበር። ሥራውን ለማስተጓጎል ያላደረጉት ጥረት የለም። ይህ በመካከላቸው ያለ ጠብ እስከ ጌታ ዘመን ድረስ ይታይ ነበር። በዮሐንስ ወንጌል ምዕራፍ 4 ቁጥር 9 ላይ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁዳውያን ከሳምራውያን ጋር አይተባበሩም ነበርና ይላል እግዚአብሔር ቃል። አይሁዳውያን ሳምራውያንን እንደ ርኩስ ነው የሚያዩዋቸው። ሳምራውያን የማያቋርጥ መንጻት ያስፈልጋቸዋል ይላሉ አይሁዳውያኖች ሲናገሩ። የነኩት የተቀመጡበት የሚጠቀሙበት ዕቃም ሆነ ማንኛውም ነገር እንደሚረክስ ነው አይሁዳውያኖች የሚያምኑት። ሳምራውያን እስከ ጌታ ዘመን ድረስ በእስራኤል ሕዝብ ዘንድ ተቀባይነት አልነበራቸውም። ከዚህ የተነሳ እንደ አይሁዳውያኖች አይቆጠሩም። ጌታ ኢየሱስ በውሃ ምንጭ አጠገብ ያገኛት ሳምራዊት ሴት የሕዝቧ ታሪክ እንዲህ የመሰለ መልክ ሲኖረው፣ የእርሷ ታሪክ ደግሞ የግል ሕይወቷ ምን ይመስል ነበር? ሳምራዊቷ ሴት የተገለጠችው በሚከተሉት ሁኔታዎች ነበር። ኢየሱስም ሂጅና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም ለጌታ የሰጠችው መልስ ባል የለኝም የሚል ነበር። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ ነው ያላት። ባል የሌላት ትሁን እንጂ ይቺ ሴት፣ ውድ አድማጮች፣ ጌታችን በዚህ ቦታ ላይ እንዳላት አምስት ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም፣ በዚህስ እውነት ተናገርሽ አላት ይላል። አምስት ባሎች የነበሯት እነርሱን ሁሉ ፈታ አሁን ባሏ ካልሆነ ሰው ጋር የምትኖር ሴት እንደሆነች ገለጠላት። ይቺ ሴት ጤናማ ትዳር ያልኖረችና አሁንም ባሏ ካልሆነ ሰው ጋራ እያመነዘረች የምትኖር ሴት እንደሆነች እናያለን። ይህ ብቻ አይደለም፣ ሴቲቱ ውሃ ልትቀዳ የመጣችበት ጊዜ ስለ ሴቲቱ የሚያመለክተውም ነገር እንዳለ መጽሐፍ ቅዱስ ተማሪዎች ሁሉ ያምናሉ። በዚያም ይላል እግዚአብሔር ቃል፣ ያዕቆብ ጉድጓድ ነበረ፣ ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ፣ ጊዜውም 6 ሰዓት ያህል ነበር ይላል። ይህ ሰዓት በሮማውያኑ አቆጣጠር ሲታይ ሰዓቱ እኩለ ቀን ሲሆን በአማርኛ አቆጣጠር ከቀኑ 12 ሰዓት ነው ማለት ነው። በዚህ ሰዓት ላይ ነው የሳምራዊቲቱ ሴት ውሃ ልትቀዳ የመጣችው። ውድ አድማጮች፣ ብዙ ጊዜ ሴቶች ውሃ ሊቀዱ የሚመጡት በግሩፕ ሲሆን ከመጡም በኋላ ደግሞ በጧት ወይንም በማታ ላይ እንጂ በቀትር ሰዓት ውሃ ሊቀዱ አይመጡም። ብዙ አስተማሪዎች እንደሚጠረጥሩት ሴቲቱ በራሷ ህብረተሰብ ዘንድ ተቀባይነት የሌላት ሴት ስለሆነች ከሰዎች የተገለለች ሴት መሆኗን ያሳያል ብቻዋን በቀትር ጊዜ ውሃ በማይቀዳበት ሰዓት መምጣቷ። ኢየሱስ ክርስቶስ ነው ወደዚህች ሴት ጋር የመጣው። ጌታ ውሃ ጠጭኝ ያላት ሴት ባጭሩ ሴተኛ አዳሪና በራሷ ህብረተሰብ ዘንድ ተቀባይነት የሌላት ሴት እንደሆነች እንመለከታለን። ደግሞም ህብረተሰቧን በአይሁድ ዘንድ ተቀባይነት የሌለው የአብርሃም የይስሐቅ ያዕቆብ ዘር እንደሆነ አይሁዳውያን ከማያምኑት ህብረተሰብ የወጣች ሴት ነች። ኢየሱስ ይህችን ሴት ያገኛት እንዳጋጣሚ አልነበረም። ውድ አድማጮች፣ ከቁጥር 2 እስከ 4 ላይ ስንመለከት ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ከዚያ ምን እንደሚል ታያላችሁ። ውድ አድማጮች፣ በሰማርያም ሊያልፍ ግድ ሆነበት ይላል እግዚአብሔር ቃል። ጌታችን ግድ ሆኖበት በሰማርያ መንገድ የመጣው ይህችን ሴት ለማግኘት እንዲችል ነበር። አማኑኤል የእግዚአብሔር ስጦታ የሆነው ወንድ ልጅ ይህችን ሴት ውሃ ጠጭኝ አላት። ከላይ እንዳየነው ሳምራውያን ከአይሁዳውያን ጋር አይተባበሩም። ሳምራዊቲቱ ሴት ኃጢአተኛ ሴት ነች። ጌታችን በእርሷ ዕቃ ሊጠጣ ነበርና ውሃ ጠጭኝ አላት። ውድ አድማጮች፣ ጌታችን በሽታና ህመም ባለበት መግባት የማይፈራ መድኃኒት ነው። ጌታችን ኃጢአተኛና በደለኛ ሲያገኝ የማይሸሽ መድኃኒት ነው። ጌታችን 5 ባሎች አግብታ ለፈታች ደግሞም አሁን አብሮሽ ያለው ባልሽ አይደለም ለተባለች ሴተኛ አዳሪ ያላት ምንድን ነበር? ቃሉ እንዲህ ይላል፣ ኢየሱስ ማንነቷን የሚያውቃትን ይህችን አሳፋሪ ታሪክና ህይወት የነበራትን ሴት ውሃ ጠጭኝ ማለቱ ትልቅ ትምህርት አይሰጥምን? ኢየሱስን እንደዚህ ሴት ከመሰሉት ኃጢአተኞች ማራቅ የወንጌል ደንቃራ መሆን ነው። ውድ አድማጮች፣ ኢየሱስ ይህችን ሴት የቀረባት የእርሷን ለራሱ ፈልጎ ነው። ውሃ ጠጭኝ ነው ያላት። ይህ ሲመጣም ጀምሮ ያደረገው ትልቁ የወንጌል ምስጢር አይደለምን? ቃልም ሥጋ የሆነው የእኛን ሟች ማንነት ገንዘቡ ያደረገው ከድንግል በመወለድ ሰው በመሆን በነገር ሁሉ እኛን የመሰለበት ምስጢር ጋር የታረቀ ጉዳይ አይደለምን? ጌታችን ሥጋ የለበሰው ብዙ ልጆችን ወደ ክብር ሊያመጣ እንጂ ሰው በመሆን እርሱ የጎደለው ምን ኖሮ ምን አጥቶ ነው ሰው የሆነው? ስለዚህ የእኛን ነገር ሟች የሆነውን ሰውነታችንን ገንዘቡ ያደረገ ጌታ ይህችንም ሴት ደግሞ ውሃ ጠጭኝ አላት። ለእኛ ለሰው ልጆች ብሎ አይደለምን ጌታ ኢየሱስ ሰው የሆነልን? የእርሱን ለእኛ ሊያደርግ አይደለም የእኛን ለእርሱ ያደረገው? ክብር ለአማኑኤል ይሁን። ውድ አድማጮች፣ መድኃኒት ለበሽተኛ እንደሚታደል ለኃጢአተኞች መድኃኒት ሆኖ የመጣላቸው ጌታ ከብሉይ መቅደሱ ወጥቶ አማኑኤል ሆኖ ከሰው ጋር መሆኑን ያሳየው ኃጢአተኞችን በመቅረብ ነው። ስጦታነቱ ለኃጢአተኞች ነው። ጌታችን የሚቀድስ እንጂ ቀዳሽ የሚያስፈልገው አይደለም። ይህችን ሴት ውሃ ጠጭኝ ቢላት ባልተቀደሰ ዕቃዋ፣ ባልተቀደሰ ሕይወቷ ኢየሱስ ክርስቶስ አይረክስም፣ እሷን ይቀድሳል እንጂ። ይህች ሴት ለጌታ ውሃ እንደሰጠችው አናይም። የሰጠችው መልስ፣ ስለዚህ ሳምራዊቲቱ ሴት አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ ነው ያለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና ይላል እግዚአብሔር ቃል። ያልዳነ ልቡና ባፈለቀው ደረቅ ክርክር ጌታን ስትሞግተውና ያለን ይህ ሙግት የሃይማኖት ትምክህት አለበት። ይህች ሴት ዋለት ቀዳ በቀጥር መምጣቷ ኢየሱስ ጌታችን ከርሱ ጋራ በተገናኘችበት ጊዜ ከመትቀዳው ከነበረ ጉድጓድ ውሃ ይጠጡ በነበሩት በአይሁዳውያን አባቶቿ ተመካ ነበር። በእውነት አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ተበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ሙግቱ ከማናንሼ ነው። ሳምራዊነትን ከአይሁዳዊነት ጋር የሚያስተያይ ሙግት ነው። ይቺ ኃጢአተኛነቷም ከኃጢአተኛነቷ ባሻገር ባላት እምነት መኩራራትም የምትሞክር ሴት ነች። ጌታ ግን የሰጣት መልስ ምንድን ነበር? ውድ አድማጮች በዮሐንስ 4:10 ላይ ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ የሕይወትም ውሃ ይሰጥሽ ነበር አላት የሚል ነው። ይህም ሆኖ ግን እርሱ ለጥያቄዋ መልስ እየሰጠ የሕይወት ውሃነቱን ገለጠላት። ምንም ኃጢአተኛ ብትሆን በአምሳሉ የተፈጠረች የእርሱ የእጅ ሥራ ስለሆነች ጌታ የወደዳት ያከበራት ሴት ሆነች። ጌታ ስጦታ ሆኖ ለእርሷ እንደመጣላት ነገራት። ዛሬ ኃጢአት ያጎሳቆላቸው የዚህ ዓለም ሚዛን የደፋ አስተዳደርና ኑሮ ያጎሳቆላቸው የሰው ልጆች ሁሉ በአምሳሉ የተፈጠሩ የእርሱ የእጁ ሥራዎች ናቸው። ይህ ትልቅ ትምህርት ነው። ኢየሱስ ትልቁ ጌታ ለዚች ሴት ኃጢአተኛ ለሆነች እርሱ ለእርሷ የተሰጣት ስጦታ መሆኑን ነገራት። እንዲህ አለ፣ ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አላት። የኢየሱስን ማንነት የማያውቁ የሚያደርገውን ሳይሆን የሚሹት እርሱን ነው የሚፈልጉት። ማንነቱን ያላወቁ በሚያደርገው ይወሰዳሉ። እርሱ ግን ለሰው ልጆች ራሱን የሰጠው መወለዱ ስጦታ ነው። ማንነቱ ስጦታ ነው። ጌታችን የተሰጠው ለእኛ ለኃጢአተኞች የእግዚአብሔር ስጦታ ነው። ስለዚህ ይህችን ሴት ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አላት። ውድ አድማጮች ጌታችን ኢየሱስ ክርስቶስ ለእናንተ ለእያንዳንዳችሁ የተሰጠ የእግዚአብሔር ስጦታ ነው። ዛሬ ባላችሁበት ሕይወት ውስጥ ኃጢአት አጎሳቁሏችሁ ኑሯችሁ ተበላሽቶ እግዚአብሔርንም ሰውንም ለማየት በምትፈሩበት ሕይወት በምትሸማቀቁበት እንኳን ሕይወት ብትሆኑ ኢየሱስ በዚህ በልደቱ ጊዜ ለእናንተ የተሰጠ የእግዚአብሔር ስጦታ መሆኑን ይኸው በወንጌል አበስርላችኋለሁ። ኢየሱስ ክርስቶስ ኃጢአተኛ ተብለው ሰው የጠላቸውና ኅብረተሰብ የተፋቸው ሰዎች መድኃኒት ነው። የንጹሐንና የቅዱሳን መድኃኒት አይደለም፣ የበሽተኞች የሕመምተኞች መድኃኒት ነው። የሚያድነው በቁስላቸው ምክንያት ስለ ቆሰለ ነው። የሚፈውሳቸው ደዌያቸውን ስለተሸከመ ነው። ኢየሱስ በእውቀቱ ይህንን ያውቃል የሚባል ጌታ አይደለም፣ ሁሉን አዋቂ ነው። ወደዚህ ዓለም የመጣበት ትልቁ ምክንያት የፈጠራቸው ፍጡራኑ የሚታመሙትን ሕመምና ደዌያቸውን ሊጋራ ነው። ጌታ ኢየሱስ ከመወለዱ በፊት የመሲ ተስፋ በነቢያት መንፈስ በእስራኤል መካከል ይነፍስ በነበረበት ዘመን ኢሳይያስ ስለ ኢየሱስ ያለው ይህንን ነው። ወንድ አድማጮች አዳምጡ። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም አለ። የማይከበር የሚናቅ ሰው ፊቱን የሚሰውርበት ሆኖ የተገለጠው ሥራው ከሕመምና ከደዌ ጋር ስለተያዘ ነው። እንዲህ በመሰለ ታላቅ ውርደት የሰውን ልጆች ለማዳን ስጦታ ሆኖ የተሰጠን ጌታ ይህንን ሁሉ ሊሆን የቻለበት ትልቁ ምክንያትና ምስጢር ምን እንደሆነ ኢሳይያስ በመንፈስ ቅዱስ ኃይል ሲናገር እንዲህ ይላል፣ በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደ ተመታ በእግዚአብሔር እንደ ተቀሰፈ እንደ ተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሳጽ በርሱ ላይ ነበረ፣ በርሱም ቁስል እኛ ተፈወስን ይላል እግዚአብሔር ቃል። ውድ አድማጮች፣ ደዌያችሁ ህመማችሁ በጌታ በኢየሱስ ክርስቶስ ቁስል ነው የሚፈወሰው። በሰዎች ስጦታ በእግዚአብሔር ሰውነታቸው በመቀባታቸው በአገልግሎታቸው አይደለም። ፈዋሻችን ኢየሱስ ስለ ቆሰለ በርሱ ቁስል ነው ፈውስ ያለው። ሰው በቤተ ክርስቲያን የሚያድለን ፈውስ አይደለም፣ በክርስቶስ ቁስል ነው ፈውስ ያለው። እንዲህም ሆኖ ለሰው ልጆች ሁሉ ሲል ታላቅ መስዋዕትነትና ዋጋ የከፈለውን ጌታ ከኃጢአተኞች አርቀን ያከበርነው መስለን ሰዎች አምነውት እንዲድኑ እንዳይድኑ ወንጌሉን ባንሰብክ እንጠየቃለን። የኢየሱስን ወንጌል በጻድቃን ቅዱሳን በሰው ገድል ጽድቅ መቀላቀላችን ያስጠይቀናል። መድኃኒቱን ለበሽተኞች የሚያደርገውን ወንጌል በበዓል በስርዓት መጋረድ የዲያብሎስ ሥራ ውስጥ ይከተናል። ጌታን የሚጋርድና የሚያስረሳ እርሱን በሌሎች የሚያስተካ ሁሉ መንፈሳዊ ወንጀል ነው። የኢየሱስ ልደት በሚከበርበት በዚህ ጊዜ ውድ አድማጮች የተሰጠንን ወንድ ልጅ እንዴት እንደተቀበልነው እንዴት በሕይወታችን እንዳስተናገድ ነው ማሰብ የሚገባን ጊዜ እንጂ በዓሉ ባዳበረው ልማድና ወግ ራሳችንን የምንደልልበት ጊዜ አይደለም። አማኑኤል በእያንዳንዳችን ሕይወት መድኃኒትነቱ የሠራው ሥራ ምን አለ ብለን መጠየቅ አለብን። ውድ አድማጮች፣ እንደ ሳምራዊቲቱ ሴት አትመጻደቁ። ክርስትና የሰይጣን መሳሪያ ሲሆን የሚመካ በእግዚአብሔር ይመካ የሚለውን ገልብጦ የሚመካ በአባቶች ይመካ አይነት እንደሆነ ልክ ሳምራዊቲቱ ሴት እንዳደረገችው ነገር ሁሉ ይለወጣል። አባቶች የጠጡትንም ሆነ የበሉትን ብንበላ ኢየሱስን ካላገኘን በአባቶች ላይ ባለን እምነት አንድንም። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ላይ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ነው፣ ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ኃጢአተኞችን ሊያድን ክርስቶስ ወደ ዓለም መጣ የሚለው ቃል የታመነ ነው ይላል። ክብር ለእግዚአብሔር ይሁን። ደግሞም ሁላችን ልንቀበለው የሚገባ ነው። ሐዋርያው ራሱን ከኃጢአተኞች ዋና አደረገ። ኢየሱስ ክርስቶስ ኃጢአተኞችን ሊያድን ነው የመጣው ይላል ጳውሎስ። ሐዋርያቱ በመጀመሪያ ኃጢአተኞች ነበሩ። እርሱ አድኗቸው ነው የእርሱ ሰባኪዎች ሆኑት። ጴጥሮስ ጌታን ለመጀመሪያ ጊዜ ባገኘበት ጊዜ፣ ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ጌታ ያላዳነው፣ ጌታ ያላጠበው፣ ጌታ ያልቀደሰው የጌታ እርዳታ ማስፈልገው ጻድቅ ሆኖ ጌታን የሚያገለግል ወይም ያገለገለ ማንም የለም። ነውረኛ ሕይወት እየኖረች መድኃኔዓለም የእግዚአብሔርን ስጦታ በፊቷ ባጠገቧ ሳለ በአባቶች ታሪክ መመካት ጀመረች እቺ ሴት። እርሱ ግን የእግዚአብሔር ስጦታ መሆኑን አስረዳት። በእርሱ ማንነት በመደነቅ ሴቲቱ እንስራዋን ትታ ወደ ከተማ ሄደች። ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆናለች። የሰማርያ ሰዎች ሁሉ ግልብጥ ብሎ መጡ። ከሴቲቱ የሕይወት ውሃ ፈለቀ። ተጠምታ ልትጠጣ የቀዳችውን ውሃ ጥላ ሄደች፣ ሮጠች። ከውስጧ በፈለቀው መልካም ምስክርነት የምታፍረውን የከተማዋን ሕዝብ ሁሉ ተገናኘች። በሁሉ ፊት ቆማ ስለ ጌታ ተናገረች። ኢየሱስ ሰዎችን ሲገናኛቸው ሽታቸው ይለወጣል። መጥፎ ታሪካቸው፣ አስነዋሪ ስራቸው በፊታቸው የሚያመጣውን የፊት መጨማደድ ሁሉ ይገፍላቸዋል። ወና የነበረው በምድር ውሃ አረካለ። ውስጣቸው እርሱን ሲያምኑት ሲቀበሉት ውስጣቸው የሕይወት ውሃ መፍለቂያ ይሆናል። ጌታችን የሳምራዊት ሴት ለመሰለች ለዚች ኃጢአተኛ ሴት እርሱን ብታምን ከውስጧ የሕይወቱ ምንጭ እንደሚፈልቅ ነገራት። የኢየሱስ የክብር ወንጌል ብርሃን በተሸነፈነበትና በተጋረደበት ወንጌል ይሄ አይሆንም። ዛሬ ወና የሆናችሁ ባዶነት የሚያስቸግራችሁ ኢየሱስ ስጦታ ሆኖ ለእናንተ ተሰጥቷል። ኃጢአታችሁ በደላችሁ ያመጣውን ሐፍረትና ስጋት ስጦታ ሆኖ የተሰጣችሁን ኢየሱስን ብትቀበሉት ይለወጣል። ጨለማ ከብርሃን ፊት እንደሚገፈፍ ነውራችሁ በደላችሁ በኢየሱስ ደም ይደመሰሳል። ኢየሱስ ጌታ ነው። በዚህ በጌታ ልደት ሰሞን ስጦታችሁ ምንድን ነው? ኢየሱስ ነው። ተቀበሉት፣ ትድናላችሁ፣ ትለወጡማላችሁ። ውድ አድማጮች የሰማችሁትን ሁሉ ለመዳናችሁ፣ ለመታነጻችሁ፣ ለመፈወሳችሁ ያደርግላችሁ በኢየሱስ ክርስቶስ ስም አሜን አሜን አሜን።